voice of America.
ዶክተር ጌታቸው በጋሻው ጤና ይስጥልኝ እንደምን አሉ?
ጤና ይስጥልኝ ደህና እናንተ እንዴት ናችሁ?
እግዚአብሔር ይመስገን ደህና ነን። አሁን የደወልኩሎት ትናንትና መቋቋሙን በይፋ ስላሳወቃችሁት ንቅናቄ አንዳንድ ጥያቄዎችን ለማንሳት ነበርና ምንድን ነው ለመሆኑ ይሄ ንቅናቄ? እንደ ግንባር ነው እንደ አህዳዊ ፓርቲ ነው የመሰረታችሁት ወይስ ሌላ ቅርጽ አለው?
ይሄ የኢትዮጵያ አገራዊ ንቅናቄ የተመሰረተው በአሁኑ ጊዜ ከአራት ድርጅቶች ነው። የጋራ አመራር ይኖረዋል በሁለት ደረጃ ማለት የወኪሎች ካውንስል የሚባል አለ። ካውንስል ኦፍ ሪፕሬዘንታቲቭስ በእንግሊዝኛ
ምክር ቤት አይነት ማለት ነው።
አዎ ምክር ቤት። አዎ
የወኪሎች ምክር ቤት።
የወኪሎች ምክር ቤት ከሁሉም ድርጅቶች እንደየመጠናቸው የሚውጣጣ ማለት ነው። ከዛ በዛው መጠን ደግሞ የስራ አስኪያጅ ኮሚቴ ወይም ኤግዚኪቲቭ ኮሚቴ የሚባል አካል አለው። እንግዲህ ከዚህ በላይ ደግሞ ኮንሰልታቲቭ ካውንስል ማለት የአማካሪዎች ምክር ቤት የሚባልም ይኖረዋል ማለት ነው። በተቻለ መጠን ይህ ግንባር፣ ህብረት፣ ጥምረት ያልተባለውበት ምክንያት ይሄ የጋራ ንቅናቄ በአንድ እዝ ስር ሆኖ ሁሉም ድርጅቶች የየድርጅታቸውን ስር በዚህ አዲስ በተፈጠረው ንቅናቄ ስር ለማስኬድ እንዲችሉ ለማድረግ ነው። ጠቅላላ ውህደት ነው ለማለት አንችልም። ደግሞ እንደ ሌሎቹ በጣም ተለያይቶ ደስ ባላቸው ጊዜ ብቻ ተገናኝተው የሚሰሩ አይሆንም። አንድ የተማከለ አመራር ይኖራቸዋል። ተግባራቸው በሙሉ የእያንዳንዱ ድርጅት ትናንሽ ለየት ያሉ ተግባሮች ከዚህ የንቅናቄው ዓላማ ጋር በማይጻረሩ መንገድ ለዛ ተገዥ ሆነው ይሰራሉ ማለት ነው።
እንግዲህ በስም ጠርታችሁ ይሄ ጥምረት ነው ወይ ህብረት ነው ወይ ግንባር ነው አትበሉት እንጂ ወጥ የሆነ አህዳዊ ፓርቲ ግን አይደለም።
አይ ወጥ የሆነ አንድ አህዳዊ ፓርቲ አይደለም እና በእምነታችን ከመተዋወቅ በኋላ ወደዛ ሊያመራ የሚችል በዛ ውስጥ የሚገናኙ ድርጅቶች ወደ አንድነት መርጅ ወይም እንዲዋሃዱ ያበረታታል። ተዋህዶ ወደ አንድነት እንዲሄዱ ሁሉም ያበረታታል። ግን ዓላማው በረጅሙ ጊዜ ወደ አንድ አገራዊ ድርጅት አንድ ወጥ ድርጅታዊ ድርጅት እንዲደርስ ይሞከራል።
እስቲ ከራስዎ አንደበት ለመስማት እነማን ናቸው ወይም እነማን ናችሁ በድርጅት ደረጃ ይዘርዘሩ።
በዚህ ድርጅት ደረጃ ያሉት አንደኛ አርበኞች ግንቦት ሰባት፣ ሁለተኛ የኦሮሞ ዴሞክራሲያዊ ግንባር፣ ሶስተኛ የአፋር ህዝብ ፓርቲ፣ አራተኛ የሲዳማ ህዝቦች ዴሞክራሲያዊ እንቅስቃሴ ናቸው።
እንግዲህ እነዚህን አሁን የዘረዘሩልኝን ስናያቸው ከአርበኞች ግንቦት ሰባት በስተቀር ሌሎቹ በብሔርና በብሔረሰብ ደረጃ የተደራጁና የተዋቀሩ ናቸው። እንዴት ነው ይሄንን በግንባርም ደረጃ ይሁን ለማጣጣም የምታስቡት?
ልክ ነው። ምንም ችግር የሌለበት ዋናው ነገር ኢትዮጵያን መሰረት ያደረገ ነው ስምምነታቸው። ሶስት ዋና ነገሮች ናቸው ያሏቸው። አንደኛ የፌዴራል የኢትዮጵያ ግዛቷ የተጠበቀ አንድ ኢትዮጵያ ላይ ነው። ሁለተኛ ዴሞክራሲያዊ የህዝብ መብቶች በሁሉም መልካቸው የሚጠበቅ እና ለዚህ የሚታገሉ መሆናቸውን እና ሶስተኛ ደግሞ ማንኛውም የፖለቲካ ስልጣን ከላይ እስከ ታች ተዋረድ ያሉት በህዝብ ምርጫ ብቻ መሆናቸው ናቸው እና እነኚህ በእነኚህ ላይ እስከ ተስማሙ ድረስ በአንድ ጎሳ ወይም ብሔር ቢደራጁ ወይም በአገር አቀፍ እና ብሔር አቀፍ በሆነ ቢደራጁ ምንም ለውጥ የሚያመጣው ነገር የለም። ከስሙም ከፕሮግራሙም ከተግባሩም በምታዩበት ጊዜ አንድን በብሔር ለይቶ አያነሳም። ኢትዮጵያዊ ነው ሙሉ በሙሉ እና ለኢትዮጵያ የሚታገል ነው እና ስለዚህ ለዚህ ብሔር ለይተን እንታገላለን የሚል የሌለበት የጋራ ፕሮግራም ነው ያለው።
ስለዚህ ከሚያለያዩን ይልቅ የሚያገናኙን ነጥቦች እነዚህ ናቸው ብላችሁ እንደ መሰረታዊ መነሻ የወሰዳችኋቸው እነዚህን ባህሪያት ነው ማለት ነው የፓርቲዎቹን?
በትክክል በጣም ትክክል።
ዶክተር ጌታቸው ለመሆኑ አሁን ኢትዮጵያ ውስጥ ስራ ላይ ያለውን ምናልባት አሁን በአስቸኳይ ጊዜ ሁኔታው ምክንያት በተወሰነ ደረጃ የተቋረጠ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስትን እንዴት ነው የምታዩት እናንተ በተናጠል በፓርቲዎች ደረጃ የሚሆን አሁን በፈጠራችሁት ንቅናቄ?
እንግዲህ ምናልባት ዝርዝር ነጥቦቹ ወደፊት ሊነሱ ይችሉ ይሆናል። ጠቅላላ ንቅናቄው እምነት ብዙ የአገሪቱ ችግሮች የመጡት ከአገሪቱ ፌደራል ህገ መንግስት ጋር በተያያዘ ሁኔታ ነው። የሽግግር መንግስት መቋቋም እንዳለበት ይህ የሚቋቋመው የሽግግር መንግስት ደግሞ አዲስ የአገሪቱን ህገ መንግስት እንዲቀረጽ የሚያደርግ
ይሄንን ሲሉኝ አሁን ያለው ህገ መንግስት መሰረዝ አለበት የሚል እምነት አላቸው?
እንዳለ አዎ፣ ሙሉ በሙሉ ይሄ ህገ መንግስት ይሰረዛል። አዲስ ህገ መንግስት ለአገሪቱ ይመጣል። ያ ህገ መንግስት እንዴት እንደሚመጣ ምን ምን እንደሚይዝ እና ዋናው ወደፊት ኢትዮጵያ ምን ትመስላለች፣ ምን አይነት አስተዳደራዊ መዋቅር እና ቅርጽ ይኖራታል የሚሉት ሁሉ የሚወሰኑት በዚህ በህገ መንግስቱ ስለሆነ በአጠቃላይ ዋና አንድ ስምምነት ያለበት ፌዴራል የኢትዮጵያ መንግስት ይሆናል ነው። ይህ ፌዴራል ዴሞክራሲያዊ ሁሉን ዜጋ ጥቅሞቻቸውንና ኢንተረስቶቻቸውን ወይም የሚመለከቷቸውን ጉዳዮች ሁሉ ከሁሉ ስቅ ያስገባ እንደሚሆን ግን አንድ ፌዴራላዊ ዴሞክራሲያዊ ኢትዮጵያ የምትመሰረትበትን የሁሉም ህዝብ መብት እኩል የሚጠበቅበትን ሁሉም ህዝብ በአገሪቱ ውስጥ የፈለገበት ቦታ ተንቀሳቅሶ የመስራት የመኖር መብቱ የተጠበቀ የሚሆንባትን እንደሚሆን ስምምነት ዝርዝሮቹ ውስጥ አለ።
እንግዲህ ዶክተር ጌታቸው አሁን አዲስ ህገ መንግስት መቀረጽ አለበት፣ የሽግግር መንግስት መቋቋም አለበት ሲሉኝ አሁን ያለው ሪፐብሊክ መፍረስ አለበት የሚል አቋም ነው ያላችሁ ማለት ነው?
በሂደት ነው። ልክ ያለው መንግስት ሲወርድና ሌላ አዲስ የሽግግር መንግስት ሲጀምር በአንዴ ሁሉን ነገር ለማፍረስ አይቻልም። ለጊዜው ሁሉም ነገር ተስተካክሎ እስኪቀርቡ ድረስ መሻሻል እና ለውጥ ሊደረጉባቸው የሚችሉት የአሁኑ ህገ መንግስት አንቀጾች እነኚህ በድርጅቶቹ በተሳታፊ ድርጅቶች ስምምነት የሚለወጥ የሚቀየር የሚሻሻል እየሆነ ብቻ አንድ ለመመልከት እና ህግን ለመጠቀም የሚያስችል የአሁኑን ያለውን ህገ መንግስት እንደ መሰረት አድርጎ ከነ ማሻሻያዎቹ ለአጭር ጊዜ ለዚህ ለሽግግሩ ጊዜ ይሄዳል። ከዛ የመጀመሪያው ተግባር በእርግጥ የወደፊቱ ኢትዮጵያ የሚለው ጥያቄ ስለሚሆን አዲስ የህገ መንግስት ቀረጻ እሱ ትልቁና ዋነኛ አጀንዳ ነው የሚሆነው።
ለመሆኑ አሁን ካለው መንግስት ጋር መደራደር ወደ ለውጥ መሄድ አይቻልም የሚል ድምዳሜ ላይ ደርሳችኋል? መንግስቱ አሁን በተለይ በቅርብ ወራት ውስጥ ብዙ ለውጦችን ለማድረግ ቃል እየገባ ነው። ከጠቅላይ ሚኒስትሩ ጀምሮ የተለያዩ ባለስልጣናት እየተናገሩ ናቸው። የምርጫ ህጉን እስከ ማሻሻል የሚደርስ የመንግስታዊ መዋቅሩን እስከ ማሻሻልና እስከ መለወጥ የሚደርሱ ለውጦችን ለማድረግ ቃል እየገባ ነው እና ተደራድሮ ለውጥ ማምጣት አይቻልም የሚል አቋም አላችሁ እንዴ?
በመሰረቱ ሁለት ነገሮች ናቸው። የዚህ መንግስት ታሪክ የሚያመለክተው ነገር ካለ በድርድር መልካም የችግር መፍቻዎችን ዘዴ ሲከተል ታይቶ አይታወቅም። ጉልበተኛ፣ ገዳይ፣ ጨፍጫፊ መንግስት ነው እና አመኔታም የሌለው መንግስት ነው። አንድ ይሄ ነው። ሁለተኛ እነኚህ ሁሉ ድርጅቶች ይሄ የመንግስት ለውጥ በሚመጣበት ጊዜ በተቻለ መጠን ምንም ጉዳት በሰው ህይወት በአገሪቱ ንብረቶች ላይ እንዳይደርሱ ይፈልጋል። ይህን ለማድረግ የሚቻለው ሰላማዊ ንግግር፣ ድርድር ነው። ግን መታወቅ ያለበት የኢትዮጵያ ህዝብ የጠየቀው ድርጅቶቹም የሚያምኑበት መንግስታዊ ለውጥ ነው። መንግስታዊ ለውጥ ይሄ ያለው መንግስት በተለይ የወያኔ መንግስት ራሴን አፍርሼ ህዝብ የሚፈልገውን አዲስ የሽግግር መንግስት አቋቁማለሁ ብሎ እንደማይሰራ በጣም እርግጠኞች ነን። መቼም እንደው ተአምር ካልተፈጠረ በስተቀር ተአምር ተፈጥሮ እንደዛ ቢል በጣም ደስተኞች ነው የሚሆኑት እነኚህ ድርጅቶች በሙሉ። ግን ይሄ ይመጣል ብለን አንጠብቅም። ስለዚህ ትግሉ ጉዳቱ ባነሰ መንገድ በተለይ ደግሞ እነኚህ ዓለም አቀፋዊ ደጋፊዎቻቸው እና ተባባሪዎቻቸው ብዙ ጫናዎችን እያደረጉ በሰላማዊ መንገድ አዲስ የሽግግር መንግስት ለማቋቋም መቻል ነው ዋናው የትግላቸው ዓላማ።
ሌላው ጥያቄ መቼ ነው የዚህ ሀሳብ ንቅናቄውን የመመስረት ሀሳብ ጥንስት የተነሳው?
በጣም ሰንብቷል። በድርጅቶች ደረጃ ከአንድ ሁለት አመት በፊትም ቢሆን ፎርማል ወይም ውል በያዘ መንገድ በድርጅቶች ውስጥ መነጋገር የተጀመረው ፌብሩዋሪ ውስጥ ነው።
የካቲት ማለት ነው።
የካቲት 2008 ውስጥ ነው የተጀመረው። በመጀመሪያ አርበኞች ግንቦት ሰባት እና የኦሮሞ ዴሞክራሲያዊ ግንባር ነው። ከዛ የአፋርና የሲዳማን እንቅስቃሴዎች አካተተ። 9 ወር ያህል የፈጀ ነው። በብዙ ዝርዝር ነጥቦች ላይ ስለሆኑ ሲደረጉ የነበሩ ከ30 በላይ ስብሰባዎች በአካል እና ከ50 በላይ በኤሌክትሮኒክስ ስብሰባዎች በዚሁ በአሜሪካ እና በአውሮፓ ተካሂደዋል። እና ረዘም ያለ ጊዜ ነው ማለት ነው።
ለመሆኑ እነዚህ ውይይቶች፣ ሀሳቦች፣ ይህንን ንቅናቄ የመፍጠር ሂደት ምን ያህል በአባሎቻችሁ ውስጥ እስከታች ድረስ ወርደው ውይይት ተደርጎባቸዋል?
በሁሉም ድርጅቶች ውስጥ ሰፊ ውይይቶች ተደርገዋል። ጊዜም የፈጀው ይሄ ነው። አባላቶቻቸውን በሙሉ አሳምነው ይሄ ከሁለት አንጻር አንደኛ የኢትዮጵያን ሕዝብ ትግል ይጠቅማል። ይህን የተበታተነውን ትግል ወደ አንድ ጎራ እንዲሰባሰቡ የራሱን አስተዋጽኦ ያበረክታል። ሁለተኛ ድርጅቶቻቸው ያወጧቸውን ታክቲክና ስትራቴጂ በተሻለ መንገድ ለማስቀጠል ለመስራት ይረዳል የሚሉ ላይ ሙሉ እምነት እስኪደርሱ ድረስ ጊዜ ተሰጥቷቸው በአባላት ደረጃ ተወያይተው አመራሮቻቸው እነኛን የውይይት ጭማቂዎቻቸውን እየያዙ እየመጡ ነው ኔጎሽሽን ወይም ስምምነቶቹን ድርድሮቹን ሲያደርጉ የነበሩት።
የትግል ስልቱ ምንድን ነው የሚሆነው? ይሄ ንቅናቄ
የዚህ ንቅናቄ የትግል ስልት ሰላማዊ ህዝባዊ አመፅ።
ከመካከላችሁ ግን በትጥቅ ትግል የሚያምኑና የትጥቅ ትግል እያደረጉ መሆናቸውንም በግልጽ እየተናገሩ ያሉ የኢትዮጵያ መንግስት ለነገሩ ይሄንን እንቅስቃሴያቸውን እየተናገረላቸው ያሉ ድርጅቶች አሉ። እንዴት ነው የምታጣጥሙት ይሄንን?
ምንም ቀላል ነው። ንቅናቄውና እያንዳንዱ ድርጅቶች እንግዲህ የተለያዩ ናቸው እና ይሄ እንደ ንቅናቄ እነኝኑ አራቱን ድርጅቶች ይዞ የሚካሄደው ሰላማዊ የህዝባዊ አመፅ ትግልን ነው የሚያካሄደው። የሚወክለውም ይሄንን ነው እና እዚህ ግን እያንዳንዱ አባል ደግሞ ከዚህ ውጪ ሌላ የትግል ስልት አለኝ የሚል ከሆነ ያንን ያካሄዳል። ማለት እያንዳንዱ ድርጅት የየራሱን የትግል ስልት የመተግበር እና ሌሎቹ ደግሞ ያንን ያለመቃወም ግን በጋራ የሚሰሩ የሰላሙን ትግል ብቻ እንደሆነ በግልጽ አንስተው ተነጋግረውበታል። ይሄ ብዙ ጊዜ በተለያዩ ዓለሞች የታየ ነው። ደቡብ አፍሪካ ካያችሁ ኤኤንሲ ሰላምንና የትጥቅ ትግልን ሲያካሄድ፣ ሌሎቹ ደግሞ ሰላማዊ ትግልን ብቻ በከተማ ውስጥ ያካሄዱ ነበር። ግን በአንድነት ወደ አንድ የጋራ ግንባር ነበራቸው። በአይርላንድ እንደዚህ አይነት የሰላሙንና የትጥቅ ትግልን የሚያካሄዱበት ምሳሌዎች ብዙ በርካታ አሉ እና በዛ መሰረት ነው የታሰረው ይሄ ጉዳይ።
እንግዲህ ዶክተር ጌታቸው እንደነገሩኝ ይሄ ንቅናቄ የተመሰረተው በአሜሪካና በአውሮፓ ባሉ የእነዚህ ፓርቲዎች አባላትና መሪዎች ነው። ምን ያህል ሰርጾ የመግባት አቅም አላችሁ? በሀገር ውስጥ እንቅስቃሴ ውስጥ ምንድን ነው ምታስቡት?
እኔ እንደዛ አላልኩም። በአሜሪካና በአውሮፓ ባሉት አባላቶቻቸው ነው አላልኩም። ስብሰባዎቹ፣ የድርድር ስብሰባዎቹ፣ የስምምነት ስብሰባዎቹ በአሜሪካና በአውሮፓ ውስጥ ነው እየተካሄዱ የቦታ እየተለዋወጡ ግን አባሎቻቸው በዓለም ዙሪያ በኢትዮጵያ ውስጥ ነው እና በዋናነት በኢትዮጵያ ውስጥ ነው ያሉት እና እነሱም በተለያዩ መንገዶች ከመሪዎቻቸው ወይ ውጭ ካሉት የድርጅቱ ክፍሎች ጋር በሚገናኙባቸው ዘዴዎች ተገናኝተው ሀሳቦቻቸውን፣ ፍቃዳቸውን ለግሰዋል።
ለመሆኑ የተመዘገቡ አባላት አሏችሁ? እነማን ናቸው ብዬ አልጠይቅም። አሉ ወይ ግን በደፈናው እነዚህ አራቱም ድርጅቶች የሚያውቋቸው ይህንን ያህል አባላት አሉን የሚሏቸው በሀገር ውስጥ የሚሆኑ ከሀገር ውጭ አሉ በቁጥር ሊጠሩት የሚችሉት አባል?
ይሄን ለመናገር እኔ ፍጹም ነፃነቱንም የለኝም። ምክንያቱም የማንኛውም ድርጅት አባል ሳልሆን አመቻች፣ አገናኝ እና ሜቢ አደራዳሪ ሆነን እኔና ሻለቃ ዳዊት ወልደ ጊዮርጊስ ስናገለግል ነው የቆየ ነው እና ድርጅታዊ አባላት ብዛት እና ቁጥር እነሱም ለመናገር ፈቃደኛ መሆናቸውን አላውቅም። ምክንያቱም እነዚህ ሁሉ ድርጅቶች በዚህ በወያኔ መንግስት ሕግ ስር ነው የሚተዳደሩት እዛ ኢትዮጵያ ያሉት እና ይህን ለማድረግ አይቻልም።
በአጋጣሚ አሁን ቀጥሎ ላነሳ የነበረውን ጥያቄ አነሱልኝ ዶክተር ጌታቸው፣ እርስዎ ማንዎት ለማለት ጥያቄ ነበረኝ ከእነዚህ ፓርቲዎች ጋር በተያያዘ እና እንደዚያ ከሆነ አሁን የሰጡኝ መግለጫ ምን ያህል ዋጋ አለው? ቫሊዲቲ ምን ያህል?
አደራዳሪ ነበርን ብዬ በምልበት ጊዜ እነኚህ ነጥቦች በሙሉ እኛ ባለንበት እንደውም በዋናነት እኛ እነኚህን ነገሮች በመቅረጽ በማንሳትና ሐሳቦቹን በመቅረጽና በሁሉም በኩል ይሁንታውን በመቀበል በጣም የተሳተፍነናል።
ስለዚህ
አዎ ስለዚህ ዋጋሚዎች
አፈራራው
ዋስትና ዋስትና አለው። ስምምነቱ ይሄ ነው። በአደባባይ የተፈረመው ዶክመንት ሰነድ እነኚህን ዝርዝር ከዚህም የባሰ ዝርዝር ነጥቦችን ነው ይዞ ያለው እና አሁን የተመረጡት የድርጅቱ መሪዎች አቶ ሌንጮ ለታ፣ ፕሮፌሰር ብርሃኑ ነጋና ዶክተር ዲማ ኖጎ በየጊዜው በእነኚህ ላይ መግለጫዎች እንደሚሰጡ እነሱም በእናንተም በማንም ተጠርተው ተጠይቀው መልስ የሚሰጡ መሆናቸውን እገምታለሁ አረጋግጣለሁ።
ስለዚህ ለመገናኛ ብዙሃን ዋጋ አለው አሁን እርሶ እየሰጡኝ ያሉት ማብራሪያ ማለት ነው።
እንዳለ ዋና የስምምነቱን ዶክመንት ነው እየገለጽኩ ያለሁት እና ስለዚህ ትልቅ ዋጋ አለ።
የስራ አስኪያጁ የስራ አስፈጻሚ ኮሚቴ አለው ብለውኛል። ይሄን ቅናቄ አሁን የጠቀሱልኝ ስሞችም አሉ፣ አቶ ሌንጮ፣ ፕሮፌሰር ብርሃኑና ዶክተር ዲማ መሪዎች እንደሆኑ ገልጸውልኛል። ምንድነው ኃላፊነት ማን ምንድነው በዚህ?
እሺ፣ አቶ ሌንጮ ለታ እና ፕሮፌሰር ብርሃኑ ነጋ ኮቼርስ ወይም ምንድነው
ተባባሪ ሊቀመንበሮች
ተባባሪ ሊቀመንበሮች ናቸው። የካውንስል ኦፍ ሪፕሬዘንታቲቭስ ወይ የወኪሎች ጉባኤ ሊቀመንበሮች ናቸው። እነሱ በተወሰነ የጊዜ ሰሌዳ ረዘም ባለ ጊዜ ባጭሩ በሶስት ወይ ከረዘመ እስከ ስድስት ወር ባለ ጊዜ የሚገናኙ አጠቃላይ ፖሊሲዎችን የሚነድፉ ሲሆኑ የስራ አስኪያጅ ኮሚቴው ደግሞ ያነኝን በካውንስል በወኪሎች ጉባኤ እዛ ላይ የተቀረጸውን ሀሳብ ፖሊሲ በየዕለቱ ተግባር ላይ የሚያውል ነው እና ዶክተር ዲማ ይሄንን የዕለት ተዕለት እንቅስቃሴውን ተግባር ይመራሉ።
ምን ማለት ነው? ዋና ጸሐፊ ናቸው ማለት ነው እሳቸው?
አዎ እንደ ዋና ጸሐፊ እና እንደ ሊቀመንበር የኤግዜኪቲቭ ኮሚቴው የስራ አስኪያጅ ኮሚቴው መሪ ናቸው።
በአቶ ሌንጮ ለታና በፕሮፌሰር ብርሃኑ ነጋ መካከል ግን ዋናና ምክትል አይነት አስተላለፍ የለም?
እኩል የለም። ተባባሪ ሊቀመንበሮች ናቸው ሁለቱም።
ዶክተር ጌታቸው በጋሻው በጣም አመሰግናለሁኝ ስለሰጡኝ ማብራሪያና ስለጊዜው።
እኔም እንደዚሁ ለእድሉ በጣም አመሰግናለሁ።